ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Every year they look at the cases of between 800 and 1000 writers who've been
በየአመቱ ቁጥራቸው ከ800 እስከ 1000 የሚደርስ በስር ላይ የሚገኙ ወከባ የደረሰባቸው አለያም አንዳንዴ ግድያ ጭምር የተፈጸመባቸው ደራሲያንና ጸሐፊዎችን ጉዳይ ይመለከቱና ከ1500 በላይም የአካባቢዎቹን የመብት ተሟጋች ድርጅቶች አማክረው ዝርዝር ተመልክተው ከዚያ በኋላ ነው ያ የተመረጠ ሰው ለአመቱ የሰብአዊ መብት ሽልማት የሚበቃው። የእስክንድርም እንደዚሁ ነው።
እና በትናንት ዜናችን እንደገለጽነው በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የዘንድሮው የፔን ካናዳ የሰብአዊ መብት ሽልማት ባለቤት ሆኗል። የሰማችኋቸውም ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን የፕሮግራምና የኮሚኒኬሽንስ አስተባባሪ ብራንደን ዲ ክሪስ ናቸው። ዝርዝሩን ይዘናል።
ለሀገር ውስጥና ለውጭ ሀገር ባለሀብቶች ሰፊ የሥራ ዕድል ይከፍታል የተባለለትና ኦሪጂን አፍሪካ 2015 የሚባል ስያሜ የተሰጠው የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ዛሬ አዲስ አበባ ውስጥ ተከፍቷል። በዚህም ላይ ዘገባ አለን። በዕለቱ አብይ ርዕስ እንመለከተዋለን።
ከዜናችን መካከል ደግሞ የፌዴራሉ ፍርድ ቤት በጦማሪያን አንዱ በፈቃዱ ኃይሉ የወንጀል ክሱን እንዲከላከል በዋስ ሆኖ በውጪ እንዲሟገት ተበይኗል። ደቡባዊ አፍሪካ እጅግ ከባድ የምግብ እጥረት ገጥሟታል። አንዷ አገር ማደጋስካር ነች የሚሉ ይገኙባቸዋል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። አድማጮች ጤና ይስጥልን፣ እንደምናመሻችሁ። የዛሬ ረቡዕ ጥቅምት 10 2008 ዓ ም አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ፣ ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን።
በቅድሚያ ግን የሰዓቱን የዓለም ዜና።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከ9 ጦማሪያን አንዱ በፈቃዱ ኃይሉ የወንጀል ክሱን እንዲከላከል የተበየነበትን ውሳኔ ጉዳዩን በውጭ ሆኖ በዋስ እንዲከታተል ፈርዷል። የመከላከያ ምስክሮችንም እንዲያሰማ ተለዋጭ ቀጠሮ ተሰጥቷል። መለስካቸው አመሃ የችሎቱን ውሎ ተከታትሎ ቀጣዩን ዘግቧል።
የከፍተኛው ፍርድ ቤት 19ኛ ወንጀል ችሎት ባለፈው ሳምንት አቃቤ ሕግ ባቀረበባቸው ሽብር ወንጀል መከላከል ሳያስፈልጋቸው በነጻ ካሰናበታቸው 5 ጦማሪያን መካከል በፈቃዱ ኃይሉ እንዲከላከል በተወሰነበት የወንጀል ክስ በዋስ ከስር ተፈቶ ጉዳዩን ውጭ ሆኖ እንዲከታተል ዛሬ ወሰነ። አቃቤ ሕግ ተከሳሹ በዋስ ቢወጣ አሁንም ሕዝብን ለአመፅ የሚቀሰቅስ ጽሑፍ መጻፉ አይቀርምና መፈታቱን እቃወማለሁ ቢልም ፍርድ ቤቱ አቃቤ ሕግ ተከሳሽን ሊያደርግ ስለመቻሉ የሚያሳይ ምንም ማስረጃ አላቀረብም ብሏል። በተጨማሪም ተከሳሹ አሁን የቀረበበትና እንዲከላከል የተበየነበት ክስ በሕገ መንግሥቱ የተፈቀደለትን የዋስ መብት የሚከለክለው ባለመሆኑ በ20,000 ብር ዋስ እንዲፈታ ትዕዛዝ ሰጥቷል። ይሁንና ፍርድ ቤቱ አቃቤ ሕግ ጥያቄ ባያነሳም በፈቃዱ ኃይሉ ከሀገር እንዳይወጣ የሚያዝ እግድ በማውጣቱ በትዕዛዙ ቅር መሰኘታቸውን ጠበቃው አቶ አማሃ መኮንን ለቪኦኤ ገልጸዋል። በፈቃዱ ኃይሉ በነጻ ከተሰናበቱት ሌሎች 4 ጦማረኞች አንዱ ሆኖ ዛሬ ከእስር መፈታቱም ታውቋል። ከጥቂት ወራት በፊት በፍትህ ሚኒስቴር ክሳቸው እንዲቋረጥ ተደርጎ ከተፈቱ ጦማሪያንና ጋዜጠኞች በተጨማሪ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ከአንድ ዓመት በላይ በእስር ቆይተው ከቀረበባቸው ክስ ነጻ ሆነው መፈታታቸው አይዘነጋም። በፈቃዱ ኃይሉ ለቀረበበት የወንጀል ክስ መከላከያ ምስክሮቹን ለህዳር 27 ቀን 2008 ዓ.ም አቅርቦ እንዲያሰማም ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ደቡባዊ አፍሪቃ እጅግ ከባድ በሆነ የምግብ እጥረት እየተመታችና በዚህም 27 ሚሊዮን ሕዝብ እየተራበ መሆኑን የረድኤት ባለሥልጣናት አስታወቁ። ከእነዚህ ተጎጂ አገሮች መካከል በተለይ ማደጋስካር ቀዳሚነቱን ይዛለች። እንደ ሌሎች የደቡባዊ አፍሪቃ አገሮች ሁሉ የህንድ ውቅያኖሷ ማደጋስካር መኸሯን ባበላሸባት የአየር ንብረት ምክንያት መጎዳቷ ታውቋል። በማደጋስካር የWFP ማለትም የዓለም ምግብ ድርጅት ተጠሪ ዊሊያም ቫን ሚሊንክ በቅርቡ ጆሃንስበርግ ውስጥ ለቪኦኤ በሰጡት ቃል በእርግጥም ማደጋስካር ልዩ ትኩረት ሊሰጣት የሚገባ አገር ነች ብለዋል። በአሁኑ ወቅት ማደጋስካር ከ10 ሚሊዮን ዶላርስ በላይ እርዳታ ያስፈልጋታል። በአጠቃላይ ወደ 1 ሚሊዮን የሚሆን ህዝቧ ለምግብ እጥረት ተጋልጧል። ከእነዚህ ውስጥ 400 ሺዎቹ በጠና የተራቡ ናቸው።
የዩናይት ስቴትሱ ምክትል ፕሬዚዳንት ጆ ባይደን ለፕሬዚዳንትነት እንደማይወዳደሩ አስታወቁ። ባይደን ለብዙ ጊዜያት በዲሞክራሲ ፓርቲ በኩል በእጩነት ይቀርባሉ እየተባለ ሲጠበቅ መቆየቱ የሚታወቅ ነው። ዛሬ ረቡዕ ዋይት ሀውስ በሚገኘውና ሮዝ ጋርደን በሚባለው መናፈሻ ስፍራ በሰጡት መግለጫ የልጃቸው የቦ ባይደን በካንሰር ህመም መሞት ለእንዲህ አይነቱ ከፍተኛ ኃላፊነት ለውድድር ለመቅረብ እንዳላስቻላቸው ገልጠዋል። ጊዜውም አልፎብናል አሉ ባይደን። ከባለቤታቸው ጂል እና ከፕሬዚዳንት ባራክ ኦባማ ሆነው ባሰሙ ቃል ባልወዳደርም ግን እንደ አገር ወዴት እንደምንሄድና በምን ሁኔታ እንደምንጓዝም በአጽንኦት መናገር ይችላለሁ ሲሉ ገልጠዋል። የ72 ዓመቱ ባይደን ፕሬዚዳንት ባራክ ኦባማ አገሪቱን ወደ አንድ ከፍ ወዳለ ደረጃ እንዳደረሷትን በመግለጽ አመስግነዋቸዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የኢራቅ መሪዎች ከሌሎች ኃይሎች ጋር በመተባበር በአይሲስ ላይ የሚደረገውን ጦርነት በማዕከልነት የሚመራ የጦር አዛዥ ለመሰየም እየተወያዩ መሆናቸው ተሰማ። የዩናይትድ ስቴትስ ኤታ ማዦር ሹም ጀነራል ጆሴፍ ዳንፎርዝ ትናንት ማክሰኞ ኢራቅን ሲጎበኙ ባሰሙት ቃል የተሻለ ድጋፍ ለመስጠት ይቻል ዘንድ ዩናይትድ ስቴትስ መራሹ ጦር አንድ አዛዥና አመራር ሰጪ ያስፈልገዋል ብለዋል። ጀነራል ዳንፎርዝ አክለውም ኢራቅ ውስጥ ያለው ሁኔታ ያበቃለት ባለመሆኑ ለዘመቻው አንድ የተወሰነ የጊዜ ገደብ ማስቀመጥም እንደማይቻል ተናግረዋል። የሶሪያው ፕሬዚዳንት በሽር አልአሳድ በሩሲያ ያደረጉትን ያልተለመደ ጉብኝት አጠናቀው ዛሬ ረቡዕ ወደ አገራቸው ተመለሱ። ፕሬዚዳንት በሽር ከሩሲያው መሪ ቭላዲሚር ፑቲን ጋር ተወያይተውና ሩሲያ ከ3 ሳምንታት በፊት ለሶሪያ ጦር መስጠት በጀመረችው ወታደራዊ ድጋፍ ዙሪያ ተነጋግረው ነው የተመለሱት። አሳድ በሰላማዊ ተቃዋሚዎች ላይ የኃይል እርምጃ ከተወሰደበትና በትንሹ 24,000 ሕዝብ ካለቀበት የአገሪቱ የእርስ በርስ ጦርነት ከተቀጣጠለበት እንደ አውሮፓ አቆጣጠር ከ2011 ወዲህ የውጭ አገር ጉዞ አለማድረጋቸው ታውቋል። ፕሬዚዳንት አሳድ ትናንት ማክሰኞ ከቭላዲሚር ፑቲን ጋር ሞስኮ ውስጥ በተገናኙበት ወቅት ሩሲያ ላደረገችላቸው ድጋፍ ፑቲንን አመስግነው ያ እርዳታ ባይኖር ኖሮ ሽብርተኛነት በመላ አገሪቱ በተስፋፋ ነበር ብለዋል። አሳድ ብዙ ጊዜ ሽብርተኞች ብለው የሚገልጧቸው የሚቃወሟቸው መሆኑ ይታወቃል። የቻይናው ፕሬዚዳንት ዢ ፒንግፒንግ በሁለተኛው ቀን የእንግሊዝ ጉብኝታቸው ወቅት ዛሬ ረቡዕ ከብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሮን ጋር ሲገናኙ በሁለቱ አገሮች መካከል የቢሊዮን ዶላርስ የንግድ ስምምነት ውል ተፈረመ። በመንግስቱ ይዞታ ስር ያለው የቻይናው ብሔራዊ የነዳጅ ኮርፖሬሽን እና ትልቁ የእንግሊዝ ቢፒ ናቸው በዚህ አዲስ በተፈረመው የንግድ ፕሮጀክት ውስጥ የሚሰሩት። የእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሩን ከውይይቱ በኋላ ሎንዶን ላይ ለጋዜጠኞች በሰጡት መግለጫ ሁለቱ አገሮች የደረሱት ስምምነት ደቡባዊ ምዕራብ እንግሊዝ ውስጥ ያለውን የኒውክሌር ኃይል የሚያጎለበት መሆኑን ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እስራኤልና ፍልስጤማውያን ደም አፋሳሽ ግጭታቸውን አቁመው ወደ ሰላም እንዲመጡ ጥሪ አደረጉ። ሚስተር ባን ዛሬ ረቡዕ ከፍልስጤማውያኑ ፕሬዚዳንት መሐመድ አባስ ጋር በምዕራቧ ዳርቻ ራማላ ከተማ ዛሬ ተገናኝተው ተወያይተዋል። ዋና ጸሐፊው በክልሉ በሚካሄድ አመፅ ቢያንስ 8 እስራኤላውያንና ከ40 በላይ ፍልስጤማውያን የሞቱበት ግጭት እንዲያበቃ ለሁለት ቀናት ያደረጉትን ጉብኝት ሲያበቁ ነው ከፍልስጤማውያኑ መሪ ጋር የተወያዩት። ዛሬ ረቡዕም በእስራኤል ላይ ያነጣጠሩ 2 የፍልስጤማውያን የጥቃት ሙከራዎች እንደነበሩ ተገልጧል።
የኢራኑ የበላይ መሪ አያቶላ አሊ ሆመኒ ከምዕራባውያን ጋር የተደረሰውን የኒውክሌር ስምምነት አጸደቁ። ስምምነቱ ግን ግልጽነትና ወጥነት ይጎድለዋል ሲሉ ተናገሩ። አያቶላ ሆመኒ ለኢራኑ ፕሬዚዳንት ሐሰን ሮሃኒ በጻፉትና በመንግስታዊ ቴሌቪዥን በተነበበው ደብዳቤ ላይ እንዳመለከቱት ይህ አይነቱ ድክመት አገሪቱን አሁንም ሆነ ለወደፊቱ አደጋ ላይ የሚጥል ነው ብለዋል። ስምምነቱ የሚታየውን መዛባትና የግልጽነት መጓደል የኢራን ባለስልጣናት በንቃት ሊከታተሉ ይገባል ሲሉም አስጠንቅቀዋል። በመጨረሻም በአውሮፓ ከተለያዩ ሀገሮች ፈልሰው የሚመጡ ለሰዎች ምክንያት ቀውስ የባልካን ማለትም በቀድሞቹ የዩጎዝላቭ ሀገሮች መካከል ግጭቶች እንዳይቀሰቀሱ የጀርመን ውጭ ጉዳይ ሚኒስትር አስጠነቀቁ። ውጭ ጉዳይ ሚኒስትሩ ፍራንክ ዋልተር ስቴሚነር በርሊን ውስጥ ከፊንላንድ አቻቸው ጋር ከተወያዩ በኋላ ነው እነኚህ ከተለያዩ ሀገሮች ፈልሰው የሚመጡ ሰዎች ጉዳይ የቀሰቀሰው ቀውስ በባልካን ሀገሮች መካከል አዲስ ግጭት እንዳይነሳ ተስፋቸውን አመልክተዋል። በመጀመሪያ ደረጃ አሉ ውጭ ጉዳይ ሚኒስትሩ የነኚህ ሰዎች ጉዳይ ሰላም እንዲመጣ ለብዙ ጊዜ የደከምንበት ጥረት መና አድርጎ አዲስ ግጭት ሊቀሰቅስ አይገባውም። እድገት ወይም ልማት ወይም ወደ ኋላ አይሄድም ሲሉ ነው ያመለከቱት። አድማጮች፣ ለሰዓቱ ለዓለም ዜና የተያዘው ጊዜ ይኸው ነበር። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ አንዱን ለቅምሻ
የቤት ማስጌጫ ነው ይሄ። ሆም ዲኮር ከሚባለው አንጻር ምንጣፍ አለ፣ የቤት ሰፌዶች አሉ፣ የግድግዳ ብዙ አለ።
የአንገት ልብስ ይመስልም አለ፣
እዛ ደግሞ አለ። የአንገት ጌጦችም አሉ፣ በድንጋይ የተሰሩም አሉ። እዛ ጋር ደግሞ ሌላ ስታንድ አለን እና እሱንም እንሰራለን። አሁን እኛ የምንሰራው በጌጣጌጥ በባስኬትና በሽመና ዙሪያ ነው።
አዲስ አበባ ውስጥ ዛሬ የተከፈተው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ላይ ተካፋይ የሆኑት የሳሌም ዲዛይኗ ባለቤት ወይዘሮ ሳሌም ካሳሁን ናቸው። በሁለተኛው አጋማሽ በሴቶችና ቤተሰብ ፕሮግራም ይቀርባሉ፣ ጠብቋቸው። አሁን የዕለቱን አብይ ርዕስ።
አዲስ አበባ ውስጥ ዛሬ የተከፈተው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ለሀገር ውስጥና ለውጭ ባለሀብቶች ሰፊ የሥራ ዕድል እንደሚከፍት ተገልጧል። የፊታችን የካቲት ስራ ይጀምራል የተባለው የአዲስ አበባ ጅቡቲ የባቡር አገልግሎት ለአገሪቱ ኢንዱስትሪዎች ዓለም አቀፍ ተወዳዳሪነት ከፍተኛ አስተዋጽኦ ሊያበረክት እንደሚችልም ተነግሯል። መለስካቸዋማ ተጨማሪ ዝርዝር አለው።
ኦሪጂን አፍሪካ 2015 የተሰኘው የጥጥ የጨርቃጨርቅና አልባሳት አውደ ርዕይ ዛሬ ረፋዱ ላይ ሲከፈት ንግግር ካደረጉት የመንግስት ባለሥልጣናት መካከል የኢትዮጵያው የኢንዱስትሪ ሚኒስትር አቶ አህመድ አብተው የአውደ ርዕዩን በአሁኑ ወቅት መከፈት ሀገሪቱ ለሁለተኛ ጊዜ ለጀመረችው የእድገትና የለውጥ እቅድ መልካም አጋጣሚ መሆኑን አውስተው በተለይም ይህ ኢንዱስትሪ የሚፈጥረውን ሰፊ የስራ ዕድል አመላክተዋል። ኦሪጂን አፍሪካ 2015 የተሰኘው አውደ ርዕይ የሚፈጥረው ዕድል ከፍተኛ እንደሆነም ገልጸዋል።
ኦሪጂን አፍሪካ 2050 ፕሮቫይድስ
ኦሪጂን አፍሪካ 2015 ባለሀብቶችን ለመሳብ አቻ የማይገኝለት መድረክ ነው። በአህጉሪቱ ውስጥ ከሚካሄዱ ታላላቅ የንግድ ኤክስፖዎችም አንዱ ነው። እዚህ የሚገኙ አንዳንድ ባለድርሻዎችን በሚመለከት ይህ መድረክ ለውጭም ሆነ ለሀገር ውስጥ የንግድ አካላት የሚፈጥረውን እድል መገመት ይቻላል።
ኦሪጂን አፍሪካ 2015 አውደ ርዕይ በአፍሪካ መሰናዳት ከጀመረ ይሄው ለአምስተኛ ጊዜ መሆኑም ታውቋል። አውደ ርዕዩ ለአፍሪካ የጥጥ የጨርቃ ጨርቅ ከቆዳና ከልዩ ልዩ ጥሬ ዕቃዎች የሚሰሩ የቤት ማስዋቢያ ቁሳቁሶች ማስተዋወቂያ ዋና መድረክ መሆኑም በብዙዎቹ ይጠቀሳል። አውደ ርዕዩ በምርት መገኛነትና በመዋለ ንዋይ መዳረሻነት የሚያገለግል ገዢዎች፣ ነጋዴዎች፣ መዋለ ንዋይ አፍሳሾችና የአውደ ርዕይ ባለሙያዎችን በአንድነት የሚሰበስብ የታሰበበት መልካም አጋጣሚ እንደሆነም አዘጋጆቹ ያስረዳሉ። አቶ አህመድ አብተውም በንግግራቸው ይህን በማስታወስ ይሆናል ይህ ሁነት ከአያሌ ሀገሮች ውሳኔ ሰጪዎችንና የንግድ ሥራ መሪዎችን በአንድነት አገናኝቶ ከአፍሪካ ዲዛይነሮችና ኢንዱስትሪዎች ጋር ትላልቅ ውሎችን ለመዋዋል የሚያስችለው ያሉት የአገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ይህንኑ አውደ ርዕይ ሲከፍቱ ባደረጉት ንግግር ሀገሪቱ አቅደዋለች ላሉት መሠረታዊ የኢኮኖሚ ለውጥ ይህ ኢንዱስትሪ ያለውን ሚና በአጽንኦት ጠቅሰውታል። በተለይም ለዚህም ሆነ ለሌሎች የሀገሪቱ ኢንዱስትሪዎች ዓለም አቀፍ ተወዳዳሪነት የሚረዱ ናቸው ያሏቸውን ግንባታዎችም ዘርዝረዋል።
ሁለተኛው የእድገትና የለውጥ ዕቅዳችን የኃይል የመንገድ አውታሮችን የባቡር ሀዲዶችንና ቴሌኮሙኒኬሽንን ይበልጥ በማስፋፋት ላይም ያተኩራል። ወደ ጅቡቲ የሚያደርሰው የባቡር መስመር በመጪው የካቲት ሥራ ይጀምራል። ይህ ለኢንዱስትሪያችን ዓለም አቀፍ ተወዳዳሪነት ከፍ ያለ አስተዋጽኦ እንደሚያደርግና የኢትዮጵያ ኢንዱስትሪዎች ምርትም በዓለም ገበያዎች ላይ ያላቸውን ተወዳዳሪነት የሚያሳድግ እንደሆነ ይታመናል።
ፕሬዚዳንቱ የአገልግሎት ዘርፎች መስፋፋት ለማኒፋክቸሪንግ ወይንም ለፍብረካ ኢንዱስትሪ መጎልበትም አለው ያሉትን አስተዋጽኦ አውስተዋል። በተለይ በአገሪቱ እየተገነቡ የሚገኙት የኢንዱስትሪ መናኸሪያዎች ወይንም የኢንዱስትሪ ፓርክስ የብዙዎቹን ባለሀብቶች ቀልብ መሳባቸውን በማስረጃ አቅርበዋል።
Development of industrial parks is also one of the key instruments being implemented.
ኢንዱስትሪያዊነትን ለማፋጠን የኢንዱስትሪ መናኸሪያዎችን መገንባትም አንድ ቁልፍ ተግባር ነው። በአሁኑ ጊዜ ሐዋሳ ውስጥ እየተገነባ ያለውና የፊታችን የካቲት እንደሚጠናቀቅ የሚጠበቀው የኢንዱስትሪ መናኸሪያ ትኩረት መሳብ ጀምሮ እስካሁን 40 የሚሆኑ ዓለም አቀፍ ታዋቂነት ያላቸው ኩባንያዎች የየራሳቸውን ስፍራ ለመያዝ ተመዝግበዋል።
ኦሪጂን አፍሪካ 2015 አውደ ርዕይን በማዘጋጀት ረገድ በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ከፍተኛ እገዛ ማድረጉም በአዘጋጆች ተገልጿል። በአውደሪው መክፈቻ ላይ ንግግር ያደረጉት በኢትዮጵያ የዩኤስ አሜሪካ አምባሳደር ፓትሪሻ ሀስላክ ለአፍሪካና ለኢትዮጵያ መንግስታቸው ያለውን ድጋፍ ገልጸዋል።
So the United States is proud to support Ethiopia and other African countries as they work to change perceptions about investing.
የአሜሪካ መንግስት በኢትዮጵያና በሌሎችም የአፍሪካ ሀገሮች ያለውን የመዋለ ንዋይ ፍሰት የአመለካከት መዛባት ለመቀየር የሚደረጉትን እንቅስቃሴ በመደገፍ ለምጣኔ ሀብት እድገት ቁልፍ የሆነውን የሀገር ውስጥና የውጭ የመዋለ ንዋይ ፍሰትን ለመሳብ ድጋፍ ሲያደርግ ኩራት ይሰማዋል። እኛ በአፍሪካ እናምናለን። እናንተም እንደምታምኑ ስለማይ ደስተኛ ነኝ።
ኦሪጂን አፍሪካ ወደ ርዕይ በኢትዮጵያ ሲዘጋጅ ይህ ለሁለተኛ ጊዜ ሲሆን ከሶስት ዓመታት በፊትም በአዲስ አበባ ሸራተን አዲስ ተካሂዶ ነበረ። በኦሪጂን አፍሪካ 2015 አውደ ርዕይ ከ185 የማያንሱ ኩባንያዎች ከ27 የተለያዩ የአውሮፓ፣ የአሜሪካ፣ የእስያና የአፍሪካ ሀገሮች ይካፈላሉ። ለሚቀጥሉት 3 ቀናት ካውደሪው ጎን ለጎን በኢንዱስትሪው የተለያዩ ጉዳዮች ላይ የሚያተኩሩ ሴሚናሮች እንደሚካሄዱም ታውቋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ወደ ቀጣዩ ዘገባ እናልፋለን። ደቡብ ሱዳን ውስጥ በሚቋቋመው የሽግግር መንግስት የፕሬዝዳንት ሳልቫኪር ሚዲየተር እና የዶክተር ሪያቅ ማቻር ጦር የሚዋሃዱበት ሁኔታ የሚያቅድ ስብሰባ ዛሬ አዲስ አበባ ላይ ተከፍቷል። በጸጥታ መዋቅሮች ላይ መስማማት ለሽግግር መንግስቱ መሳካት ቁልፍ ጉዳይ መሆኑን የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ተናግረዋል። የዚህም ዝርዝር እስክንድር ፍሬው ነው ከአዲስ አበባ የላከልን።
የየራሳቸውን ጦር የሚመሩ የሁለት ጎራ ሰዎች ዛሬም በአዲስ አበባ ለስብሰባ ተቀምጠዋል። የደቡብ ሱዳን መንግስትና ተቃዋሚዎቹ ባለፈው ነሐሴ መጨረሻ የሰላም ስምምነት ቢፈርሙም ወደ ተግባር መቀየሩ ገና እየተጠበቀ ነው። ከስምምነቱ ነጥቦች አንዱ ደግሞ በፕሬዝዳንት ሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስት ጦርና በዶክተር ሪያክ ማቻር የሚመራው የተቃዋሚዎቹ ጦር በአንድ እዝ ስር መዋሃድ ነው። ዛሬ በአዲስ አበባ የተጀመረውም በዚህና ወደ ውህደት በሚወስዱ ጉዳዮች ላይ የሚነጋገር እንደዚሁም የሚያቀድ ስብሰባ ነው። የመንግስት ተጠባባቂ ዋነኛ ተደራዳሪና የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩይ ሉዌዝ እንደዚሁም የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ የልዑካን ቡድኖች ቸውን በመምራት ተገኝተዋል። ስብሰባውን በንግግር የከፈቱት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ለአጠቃላይ ስምምነቱ መተግበር ወሳኝ መሆኑን አብራርተዋል።
Our meeting today is very critical as it considers planning the implementation of the shared unit.
የተዋሃደ የጋራ አመራር እንደዚሁም የጦር ኃይሎች ውህደት የሚለው የሰላም ስምምነቱ ክፍል ስራ ላይ እንዲውል የሚያቅድ በመሆኑ የዛሬው ስብሰባችን እጅግ ወሳኝ ነው። ቋሚ የተኩስ አቁምና የሽግግር ጊዜ የጸጥታ መዋቅር በሚለው የስምምነቱ ክፍል በተቀመጠው መሰረት ሌሎች ተቋማትም እንዲመሰረቱ መንገድ የሚጠርግ። ስለዚህም የዚህ ስብሰባ ውጤት ለስምምነቱ በተሳካ ሁኔታ መተግበር የመሰረት ድንጋይ የሚሆን ነው። ያለ እነዚህ ተቋማት የቋሚ የተኩስ አቁሙንና የሽግግር ጊዜ የጸጥታ መዋቅሩን ወደ ተግባር መለወጡ እንዲሁም የብሔራዊ አንድነት የሽግግር መንግስት መመስረቱ የማይታሰብ ነው።
ስብሰባው የሚካሄደው ስምምነቱን ለመተግበር እንጂ እንደገና ለመደራደር አለመሆኑንም አምባሳደር ሲዩ ማሳሰበዋል።
I want to underscore that this meeting is not to renegotiate the agreement.
ይህ ስብሰባ የሰላም ስምምነቱን በፍጥነትና በቅን መንፈስ የምንተገብርባቸውን መንገዶችና ስልቶች የምንፈልግበት ልምምድ እንጂ በስምምነቱ ላይ እንደገና የምንደራደር አለመሆኑን ማስመር ፈልጋለሁ። እናም ምዕራፍ 2 የሚባለውን የስምምነቱን ክፍል መተግበር የማቀጃ ክፍለ ጊዜ ለሆነው ለዚህ ስብሰባ ዋነኛዎቹ ተደራዳሪዎች በቂ ጊዜ እንደሚኖራቸው ያደራዳሪዎቹ እምነት ነው።
የጋራ ስምምነት ላይ የሚደረስባቸው የጸጥታ መዋቅሮች ለቀድመ የሽግግር መንግስት በኋላም ለብሔራዊ አንድነት የሽግግር መንግስት ጊዜው ቁልፍ የመነሻ ነጥቦች መሆናቸውን ዋነኛ አደራዳሪው አስረድተዋል። የደቡብ ሱዳን መንግስትና የተቃዋሚዎቹ ጦር በአንድ እዝ ስር እንደሚዋሃድ ከስምምነት ላይ የተደረሰው የሽግግር መንግስቱ በተመሰረተ በ18 ወራት ውስጥ ነው። እስከዚያው ግን ሁለቱም ወገኖች የየራሳቸውን ጦር ይመራሉ። ስብሰባው በመጪዎቹም ቀናት ቀጥሎ ይካሄዳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀጣዩም ዘገባችን ዘው አፍሪካ ውስጥ የሚያቆየን ነው። ባለፈው ሜዲትራኒያን ባህርን ለመሻገር ከተሳፈረችበት ጀልባ ባሳፈራት የጀርመን መርከብ ላይ ልጇን የተገላገለችው ሶማሊያዊት ፍልሰተኛ ጀልባው ላይ የተሳፈርኩት ከነጽንሴ በሞትም ልሙት ብዬ ነው አለች። የእንግሊዝኛ ይቅርታ የሶማሊኛ አገልግሎት ዘጋቢ አብዱልአዚዝ ኦስማን ያስተላለፈልን ዘገባ አለ። ቆንጅታዬ ታቀርበዋለች።
የ33 ዓመቷ ራህማ አቡካር በእርግዝናዋ ወቅትና በኋላም ባለፈው ነሐሴ ወር በጀርመኑ የባህር ኃይል መርከብ ላይ ምጧ ሲመጣ ስላሳለፈችው ከባድ ስቃይ ጀርመን ውስጥ ለቪኦኤ አውስታለች። ጉዞው እጅግ በጣም አደገኛ ነበር፣ ግን ልጄን በምንም አይነት ሊቢያ ውስጥ ለመውለድ አልፈለግኩም ብላለች።
ዞር ብሎብኝ ነበር። አምስት ወር ሙሉ ስጓዝ ስለነበር ድክም ብሎኛል። ልጄን ሊቢያ አልወልድም ብዬ ነው ብንሞትም እንሞት ብዬ የተነሳሁት።
ሊቢያ ውስጥ ያሳለፍኩት ሁኔታ ከባህር ጉዞው የባሰ ነበር ያለችው ራህማ አንዱን አሰቃቂ ድንገት እንዲህ ስትል ታስታውሳለች።
አንዷ ነፍሰ ጦር ሴት በሊቢያ ጠረፍ አንዱ ጀልባ ላይ ልትሳፈር ስትል ልጇን ተገላገለችና እዚያው ጋር ሞተች። ልጇም ወዲያው ሞተ። ሌላም እርጉዝ ሴት ጀልባው ላይ ነበረች፣ እሷ ግን በሕይወት አውሮፓ ደርሳለች።
ራህማ አሊ እሷንና ሌሎች አብረዋት የነበሩትን 435 ስደተኞችና ፍልሰተኞች የጀርመኑ የባህር ኃይል መርከብ ደርሶ ካተረፋቸው በኋላ ነው መርከቡ ላይ ምጥ ያዛት። ራህማ ሕፃኗን ሶፊያ ብላታለች። የአውሮፓ ህብረት ሜዲተራኒያን ላይ ስደተኛ በድብቅ በማሻገር የሚጠረጠሩ ጀልባዎችን እያሳደደ ከሚይዝባቸው ስምሪቶቹ አንዱን ሶፊያ ሲል በሕፃኗ ስም ሰይሞታል። ልጄ እድለኛ ነች በማለት መደሰቷን የገለጸችው ራህማ የአውሮፓ ህብረት የኔን የጥገኝነትና የሕፃኗን የሶፊያን የዜግነት ማመልከቻ ተቀብሎ ይፈቅድልናል ብዬ ተስፋ አድርጋለሁ ብላለች። የ33 ዓመቷ ራህማ ሌሎች ሰባት ልጆቿንና አባታቸውን ሶማሊያ ትታ ነው አምስት ወር ሙሉ ባደገኛው ጉዞ ስቃይ ያሳለፈችው።
በስፋት በሚካሄዱት ግጭቶች ምክንያትና በጣም ከባድ የሆነው የኑሮ ሁኔታ አስገድዶኝ ልጆቼንና ባሌን ትቼ የተሻለ ኑሮና ተስፋ ፍለጋ ወጣው።
ታዲያ ራህማ ሰዎች በተለይም ነፍሰ ጡሮች ይህን አደገኛ ጉዞ እንዲህ ብለው እንዳይሞክሩ በማለት ነው የምትመክረው።
በህገ ወጥ መንገድ መሰደድ በጣም ከባድ ነው። ሊቢያ ውስጥ ብዙ ሶማሌዎችና ሌሎችም ስደተኞችና ፍልሰተኞች በህገ ወጥ አሸጋጋሪዎች ሰቆቃ ይፈጸምባቸዋል። ህይወትህ በቋፍ ነው የምትሆነው። ለእርጉዝ ሴት ደግሞ ይብሳል። መንገዱ ላይ መሞትም ይኖራል።
የአውሮፓ ህብረት የስደቱ ጎርፍ የሚገታበት አንዳች መላ ለማበጀት እየሞከረ ነው የሚገኘው። አፍሪካውያኑ ስደተኞች ህይወታቸውን ለአደጋ አጋልጠው መትመማቸውም እንደቀጠለ ነው።
ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንውሰዳችሁ። ፕሬዚዳንት ባራክ ኦባማ ዩናይትድ ስቴትስ የናይጄሪያን ነውጠኛ ቡድን ቦኮ ሀራምን ለመዋጋት የሚረዱ 300 ወታደሮችን ወደ ካሜሮን እንደምትልክ ባለፈው ሳምንት አስታውቀዋል። ከዘጠኝ ቀናት በፊት የተጀመረውን የወታደሮች ምደባ በካሜሮን ሌሎች አካባቢዎች ያሉ በርካቶች የተደሰቱበት መሆኑን ጠቅሳ የአሜሪካ ድምፅ ዘጋቢ ማርያማ ዲያሎ ተከታዩን ሪፖርት ልካለች። ሰለሞን ክፍሌ ያቀርበዋል።
የዩናይትድ ስቴትስ ተልእኮ የሚሆነው በካሜሩን የቦኮ ሀራም ጽንፈኞችን በመዋጋት ላይ ለሚገኙ ከራሷ ከካሜሩን፣ ከናይጄሪያ፣ ከቻድ፣ ከኒጀርና ከቤኒን ለተውጣጣው ህብረ ብሔር ጦር
የስለላና የክትትል መረጃዎችን ማቅረብ ነው። ምንም እንኳን አንዳንዶች 300 የአሜሪካ ወታደሮች በካሜሩን መመደባቸው ከስጋቱ ክብደት ጋር አይመጣጠንም ቢሉም ካሜሩናውያንና በኤንዲአይ ማለትም በብሔራዊ ዲሞክራሲያዊ ተቋም አንጋፋ ባልደረቦች እንደ ክሪስቶፈር ፎሙኒዮ ያሉት ግን በዚህ አስተያየት አይስማሙም።
It's not just a numbers game, but I think it's the expertise that the 300
ጨዋታው የወታደሮች ቁጥር መብዛትና ማነስ ላይ አይደለም። ይልቅስ እነዚህ 300 የአሜሪካን ወታደሮች የጽንፈኞችን እንቅስቃሴ የመከታተል ችሎታቸው ምን ያህል ነው የሚለው ነው። ከካሜሮን አቻዎቻቸው ጋር የሚካፈሉት የስለላ መረጃ ጠቃሚ ነው። ቦኮ ሐራም በካሜሮናውያን ላይ የሚያደርሰውን ጥቃት ለመከላከል ያስችላል።
በአሁኑ ጊዜ ነዋሪነታቸው በዩናይትድ ስቴትስ የሆነው የቀድሞው የያውንዴ ዩኒቨርሲቲ መምህር ሴርጌ ዮንዱ በበኩላቸው አሜሪካ የወሰደችው ውሳኔ እንዳስደሰታቸው አስረድተዋል።
Because none of those countries can fight Boko Haram alone.
ምክንያቱም በህብረ ብሔሩ ውስጥ ያሉ አገሮች በሙሉ በተናጠል ብቻቸውን ቦኮ ሐራምን መዋጋት ስለማይችሉ ነው። እንዲያውም እነዚህ አገሮች በሙሉ አቅማቸውን በአንድነት ቢያስተባብሩ እንኳን ያንን የመሰለውን ውስብስብ ጦርነት ለመዋጋት በቂ አይሆንም።
በካሜሩን የአንድ ኩባንያ ዋና ዳይሬክተር ኤሪክ ቺያጌ ጥርጣሬ አላቸው።
Une telle situation de crise appelle des énergies et des réponses.
ይህን አይነቱ ቀውስ በርግጥ ጉልበትና ጠንካራ ምላሽ ሊሰጠው እንደሚገባ ገነዘባለሁ። መርሳት የሌለብን ግን ሊረዱን የመጡ ሀገሮች አንድ ጥቅም እንዳላቸው ነው ብለዋል ቺያጌ። የብሔራዊ ዲሞክራሲያዊ ተቋሙ ባልደረባ ክሪስቶፈር ፎሙኒዮ ግን የቦኮ ሐራም ጥቃቶች ባሉበት ሁኔታ አንድ ነገር መደረግ አለበት ሲሉ ይከራከራሉ። እጆችን አጣጥፎ ተቀምጦ ካሜሩን ቀጥተኛ እርዳታ ከባዕድ ማግኔት የለባትም ማለት አግባብነት አይኖረውም። መሰል እርዳታው ምን እንደሚያስከትል ይያደር የምናየው ሐቅ ይሆናል ሲሉ ማስረድተዋል ፎሙኒዮ። በዋሽንግተን ዊልሰን ማዕከል አጥኚው ባለሙያ ስቲቭ ማክዶናልድ እርምጃውን ማለትም ዩናይትድ ስቴትስ በካሜሩን ወታደሮቿን መመደቧን ይደግፋሉ። በአፍሪካ የዩናይትድ ስቴትስ መድራሹ የጦር እዝ ቅይጥ አስተያየት እንደሚሰጠውም ይረዳሉ።
Obviously there are many many Africans both individuals and
እንደ ደቡብ አፍሪካና ሌሎች የመሳሰሉ በርካታ ግለሰቦችና መንግስታት በአፍሪካም ላይ ጥርጣሬ ያላቸውና ድጋፍ የማይሰጡ ወገኖች የዩናይትድ ስቴትስን ቀጥተኛ ወታደራዊ እርምጃ ይጠራጠራሉ። ይህ ጥርጣሬ አፍሪካም እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት ከተመሰረተ ጀምሮ ያለ ጉዳይ ነው። አዲስ አይደለም።
አፍሪካም የአህጉሪቱን ጸጥታ በማስጠበቅ ረገድ የሚጫወተው ጠቃሚ ሚና እንዳለው ግን ግንዛቤው እያደገ መጥቷል። በተለይ እንደ ቦኮ ሐራም ያሉ ጽንፈኛ የጋራ ጠላቶችን ስጋት በመከላከል አንጻር ሁነኛ ሚና እንደሚጫወት ጥሩ ግንዛቤ አለ ብለዋል በዋሽንግተን ዊልሰን ማዕከል ዓለም አቀፍ ጉዳዮች አጥኚው ስቲቭ ማክዶናልድ።
የተከበራችሁ አድማጮች ፕሮግራማችን የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። በ19 በ22 እና በ25 ሜትር ባንድ ነው የምትከታተሉን። እንዲሁም በናይል በአዲስ ሳተላይት ነው አሉላ
በናይል ሳተላይት
ናይል ሳተላይት ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አብረንና ምሽ 3 ሰዓት ተኩል ሊሆን አንድ ሁለት ደቂቃ ይቀራል። በዚያን ጊዜ አንድ አሁን ስቱዲዮ ከገባን የደረሰን ዜና አለ፣ እሱን ያኔ እናነባለን። አስቀድመን ግን ከእናንተ የደረሱን አስተያየቶች ናቸው የሚሰሙት። 2022059942 የውስጥ መስመር 14 ላይ የተቀበልናቸው ናቸው። እነዚህ መርጠናል።
ቪኦኤ አዘጋጆች በመጀመሪያ ሰላምታዬን ይድረሳችሁ። ባለፈው ሰኞ ኦክቶበር 12 የአፍሪካ ነክ ርዕሶች ፕሮግራም አዳምጫለሁ። ዶክተር ብርሃነ መስቀሌ ያቀረቡትን ሀሳብ ኦሮምኛ ብሔራዊ ቋንቋ ሊሆን ይገባል ይሉና የአማርኛን ጽሑፍ በማምጣት ታሪክ በተሳሳተ መልኩ ለማብራራት ሞክረዋል። ዶክተር አየለ በክሬ ታሪክን ጥናት በመተርኮዝ አማርኛ ፊደል ለኦሮሞም ሆነ ሌሎች ጎሳዎች ለጽሑፍ ትክክለኛ ምርጫ አማራጭ ቢሆን ይመረጣል ብለዋል። የሰጡትም ምክንያት አማርኛ የቆየ ታሪክ ያለውና የአፍሪካ በቀል ፊደል በመሆኑ ልንኮራበትና ልንገለገልበት ይገባል ያሉት ሀሳብ የሚደገፍ ነው። ኦሮምኛ የላቲን ፊደል መጠቀም የተጀመረው በፖለቲካ ውሳኔ እንጂ ታሪክ ተጠንቶ እንዳልተደረገ ግልጽ በማድረጋቸው ዶክተር አየለ ለሰጡት ትምህርት ሊመሰገኑ ይገባል ትላለው። ስሜ ብርሃነ
የናንተ የቮይስ ኦፍ አሜሪካን አድማጭ ነኝ። ከዚህ በፊት አንድ ጥያቄ ነበረ። በዚህ በደብረ ዘይት አካባቢ የሚከበር ከመስቀል በዓል በኋላ የኢሬቻ በዓል የሚባል የሚከበር ነበረ። ጠይቄ በቂ መልስ ተሰጥቶኛል። ባለሙያ አቅርባችሁ በቂ ማብራሪያ ተሰጥቶበታል። በእውነት በጣም ነው የማመሰግናችሁ። የተፈለገውም ይሄ ነው። በእውነት ቮይስ ኦፍ አሜሪካን በጣም ነው የማደንቀው። ለወደፊቱም ቢሆን እንደዚህ አይነት አሻሚ የሚሆኑ ጥያቄዎችን እንደዚህ አይነት ባለሙያ እያቀረባችሁ አሳራቂ ሀሳብ ብትሰጡ በጣም ነው ደስ የምለው። በጣም ነው የማመሰግናችሁ። ሌላው ደግሞ አንድ ዶክተር ነው አንድ ወንድማችን ስለ ኦሮሞ ቋንቋ በሚል ደረጃ ብዙ ህዝብን አነጋግሮታል። በእርግጥ ማንም ሰው የራሱ ቋንቋ መዳበሩ ማንም የሚፈልገው ነው እና እሱንም ቢሆን ባለሙያ አቅርባችሁ ዶክተር አየለ ዘከረ የሚባለውን አቅርባችሁ አስተራቂ የሆነ ሀሳብ ተሰጥቶበታል። እኔ አሁን ለምሳሌ አማራ አይደለሁም፣ የኦሮሞ ብሔረሰብ የተገኘው ሰው ነኝ። ነገር ግን እኛ ችግራችን የቋንቋ ችግር አይደለም፣ እኛ የአስተዳደር ችግር ነው። ዲሞክራሲ አለመኖር፣ መልካም አስተዳደር አለመኖር፣ እኛ ሀገራችን ሰላም እንድታገኝ ዲሞክራሲ ሀገሪቷ እንድታደርገኝ መልካም አስተዳደርና የሰው መብት መረገጥ እንዲወገድ ነው። አማራውንም ጉራጌውንም ኦሮሞውንም የተለያዩ ብሔረሰቦችንም የሚያገናኝ አማርኛ ቋንቋ ነው። እያንዳንዱ ብሔረሰብ ግን የራሱ ቋንቋ መብቱ እንዲጠበቅለት አስፈላጊ ነው።
ክቡራትና ክቡራን አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:32 መሆኑን የስቱዲዮ ሰዓታችን ያመለክታል። ርዕሰ ወሬዎችን ባጫጭሩ
ዛሬ ማታ በእስራኤል ቴሌቪቭ ከተማ በአገሪቱ አቆጣጠር ከ7 እስከ 9 ሰዓት ባለፈው እሁድ በስህተት ስለተገደለ ኤርትራዊ ስደተኛ የሻማ መብራት ሥነ ሥርዓት ተካሂዷል። ባልደረባችን ምንያ ፈወርቂ ወደ ቴላቪቭ ደውላ በሥነ ሥርዓቱ ተገኝተው የነበሩትን ሰዎች አንዳንዶቹን አነጋግራ ነበር።
መንፈስ ክሳርጂ ወደ ዘላ ቀሊል አይኮነ ከብዙህ ጊዜ
ስሜ ኦስማን ጣሃ ነው። የሻማ ስነ ስርዓቱ መንፈስ እስካሁን በተረጋጋ ሁኔታ ተካሂዷል። የኤርትራዊው መሞት ቀላል ነገር አይደለም። ከዚህ በፊት ስንት ስቃይ ያሳልፈናል። በስህተት እንደተገደለ ነው የምናውቀው፣ ግን ድርብ ስህተቶች እስከ ዛሬ በሆዳችን ይዘን ቆይተናል። በትዕግስት እንወጣዋለን ብለን እያለፍን ነው። በአጠቃላይ እዚህ እስራኤል ያለው ሕዝብ አማራጭ ስለሌለው በውስጡ እያለቀሰ ነው የሚገኘው። የዛሬ ክስተት ግን በጣም ልዩ ክስተት ነው ብሏል። በሥነ ሥርዓቱ ቢያንስ ወደ 5000 የሚሆኑ ተሳታፊዎች እንደነበሩ ኦስማን ጣሃ ገልጧል። ዋና ዜናችንም በዚሁ ይጠቃልላል።
አድማጮች ስርጭታችን ቀደም ባለው ርዕሰ ወሬዎች ጀምሯል፣ ሁለተኛው ክፍል ማለቴ ነው። አሁን በዚህ ክፍል ቀዳሚው ቅንብር ዲሞክራሲ በተግባር ቪዥን ኢትዮጵያ የተሰኘ ነዋሪነታቸው በዚህ በዩናይት ስቴትስ የሚገኙ ኢትዮጵያውያን ምሁራንና ባለሙያዎች ነጻ ስብስብ ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የኢትዮጵያና የኤርትራ ወቅታዊና የወደፊት ግንኙነት በሚል ርዕስ ያዘጋጁት የውይይት መርሃ ግብር ባለፈው እሁድ እዚህ ዋሽንግተን ዲሲ ተካሂደዋል ሲል ይንደረድራል ዲሞክራሲ በተግባር በመግቢያው። አንድ ሙሉ ቀን በወሰደው በዚህ ውይይት ፕሮግራም ላይ ታዋቂ የፖለቲካ ተንታኞች፣ ምሁራን፣ አንጋፋ የቀድሞ ዩናይት ስቴትስና የኢትዮጵያ ዲፕሎማቶች እንዲሁም በዋሽንግተንና አካባቢው የሚኖሩ በርካታ ኢትዮጵያውያንና ኤርትራውያን ተገኝተዋል። ሰለሞን ክፍሌ ነው የተከታተለው። የዝግጅቱን የመጀመሪያ ክፍል እንዲህ እንደሚከተለው አቀናብረዋል።
የውይይቱ መሪ ቃል የኢትዮጵያና ኤርትራ የወቅቱና የወደፊቱ ግንኙነት የሚል ሆኖ በኢትዮጵያና ኤርትራ ያሉ መንግሥታትና መንግሥታዊ ያልሆኑ ባለድርሻዎች ሚና ተፈትሿል። አሁን አሉ የሚባሉ ልዩነቶችን በማጥበብና አዳዲስ ፖሊሲዎችን በማፍለቅ ወደፊት ጤናማ ግንኙነት ሊፈጠር የሚችልበት መንገድም ተጠቁሟል። በውይይቱ የተሳተፉ ምሁራንና ዲፕሎማቶች ለተለያዩ ውስብስብና ተያያዥ ጥያቄዎች መልስ ለመስጠት ሞክረዋል። በኤርትራና ኢትዮጵያ መካከል ጥሩ ግንኙነት ለመፍጠር ምን መደረግ አለበት? መደረግ የሌለበትስ ምንድን ነው? በሁለቱ መካከል የህዝብ ለህዝብ ግንኙነት ለመፍጠር የማህበረሰቡ የሴቶችና ወጣቶች እንዲሁም የእምነት ድርጅቶች ሚና ምን መሆን ይገባዋል? በኢትዮጵያና ኤርትራ ህዝቦች መካከል የማህበራዊና ባህላዊ ግንኙነቶችን እንደገና ለማንሳት የኪነትና ስፖርት ባለሙያዎች ምን ማድረግ ይጠበቅባቸዋል? የሀያላን መንግስታትና የአካባቢው ኃይሎችስ በአፍሪካ ቀንድ ያላቸው ፍላጎት ምንድን ነው? በእነዚህ ጥያቄዎች ዙሪያ ያጠነጠኑ ገለጻዎችና አስተያየቶች ተደምጠዋል። በዕለቱ ሙሉ 10 ሰዓት የወሰደ የውይይትና የጥያቄና መልስ መርሃ ግብር በመሆኑ ሁሉንም መሸፈን አይቻልም። አንኳር አንኳር የምላቸውን በተለያዩ ቀናት በሁለትና ሶስት ከፋፍዬ ለማቅረብ እሞክራለሁ። በቀጥታ ወደ ውይይቱ ከመግባታችን በፊት ግን አስተባባሪዋ የኢሳት ራዲዮና ቴሌቪዥን ስቱዲዮ ኃላፊ ወይዘሪት ብርታዊት ግርማይ በዚህ መልክ ነበር የጉባኤውን መርሃ ግብር ያስጀመሩት።
በቅርቡ ከመካከላችን በሞት ለተለየን አንጋፋው ጋዜጠኛ አቶ ሙልጌታ ሉሌ የህሊና ጸሎት እንድናደርግ በአክብሮት እጠይቃለሁ።
ለአቶ ሙልጌታ ሉሌ የአንድ ደቂቃ የህሊና ጸሎት ከተደረገ በኋላ መርሃ ግብሩን በመተባበር ያዘጋጁት የቪዥን ኢትዮጵያና የኢሳት ተወካዮች አጫጭር የማስተዋወቂያ ንግግር አድርገዋል። ኢሳትን በመወከል የተናገሩት አቶ ግዛው ለገሰ ነበሩ። ከዚያም ቺካጎ ኢሊኖይ በሚገኘው የዊሊያም ሬኒ ሃርፐር ኮሌጅ የኢኮኖሚ መምህር በሆኑት በዶክተር ጌታቸው በጋሻው የተመራው የመጀመሪያው የውይይት ፕሮግራም ተጀመረ። የኢትዮጵያና የኤርትራ ማኅበረሰብ መሪዎች የህዝብ ለህዝብ ግንኙነቶችን ወደሚፈለገው የላቀ ስፍራ ለማድረስ ያላቸው ሚና በሚለው በዚህ ርዕስ ስር 4 አስረጃዎች ቀርበዋል። የመጀመሪያው አቶ ታሪኩ ደብረ ጽዮን ይባላሉ። አንጋፋ የፖለቲካ ተንታኝ ናቸው። የእርሳቸው የውይይት መንደርደሪያ ነጥብ ምን እንደሆነ አስረድተዋል።
በሰላም ጎን ለጎን የመኖር መርህ ፕሪንሲፕል ኦፍ ፒስፉል ኮኤግዚስተንስ ለኢትዮጵያና ለኤርትራ ህዝቦች ደህንነት ጽኑ መሰረት ነው የሚል ነው።
ለ30 ዓመታት የተካሄደው ጦርነት የሁለቱን ሀገሮች ህዝቦች ክፉኛ የጎዳ በመሆኑ መደገም እንደሌለበትና ሰላም አማራጭ የሌለው መንገድ መሆኑን አቶ ታሪኩ አስምረውበታል። ቀጣዩ ተናጋሪ አቶ ጋሻው ገብሬ ነበሩ። አሌክሳንድሪያ ቨርጂኒያ ውስጥ የኤኢዲኤስ ፕሮጀክት ኃላፊ ናቸው። የህብረተሰብ መሪዎች ሁለቱን ወገኖች ማቀራረብ የሚችሉት ይላሉ አቶ ጋሻው፣
እነዚህ የህብረተሰብ መሪዎች ስህተት የሆነውን ያርማሉ፣ ትክክሉን ያስረዳሉ፣ ያስተምራሉ፣ ያሰለጥናሉ፣ ትብብርን ይሰብካሉ፣ አስተባብረው እቅዶችን ከግብ ያደርሳሉ። እንግዲህ መጀመሪያ በኢትዮጵያና በኤርትራ መካከል መልካም ግንኙነት ለመመስረት ምን መደረግ የለበትም ከሚለው መነሳት ወዳለሁ። ከዚህ መነሳት ወይም የመነጋገሪያ የመቀራረቢያ ድልድዩን ለመስራት ይህ አካሄድ ያመርቻል ብዬ ስለማምን ነው። ስለዚህ ምን መደረግ የለባቸው? ታሪካችንን በግልቡ አንብበን አውቀነዋል ማለት ጉድለት ነው። ከስሜት ከጥላቻ ከችኩልነት መነሳት አይረባንም። የሰው ክብርነትን ሁል ጊዜ አለማስቀደም፣ ሰው ለነጻነቱ ቀናተኛ መሆኑን መዘንጋት እኩይነት ነው።
ባለፈው ቁርሾ ይዞ የዛሬን ችግር መፍታት አይቻልም ብለዋል አቶ ጋሻው ገብሬ። አክለውም በአንድ አገር ውስጥ የጎሳ ግጭት ችግር ካለ አካባቢውን በሙሉ ሊያመሰቃቅል እንደሚችል አስጠንቅቀዋል።
በ2011 እንደ አዲስ መንግሥት ሆይ ሆይ ተብሎ ከመቆሟ የ10,000 ሰዎች ሞት የ1.4 ሚሊዮን የደቡብ ሱዳናውያንን መፈናቀል ታዝበናል። ይሄ እንዳይደርስብን ዛሬ መምከር አለብን። የጎሳ ግጭትን አክራሪነትን ልንመክት ልናስወግድ እንደ አንድ ሕዝብ ማሰብ መቻል አለብን። የድንበር ግጭት ብለን ከምንፈርጀው የዘለለ ነው ችግራችን። የድንበር የሆነውን ደግሞ የኢትዮጵያ ሕዝብ የሚወክለው የመረጠው መንግስት የሚደራደርበት እንጂ ሌላው ድንበር ሲገፋ ምንም የማያደርግ በስልጣን ሆኖ አይደለም። የኢትዮጵያና የኤርትራ ህዝቦች አብረን መቆም ካልቻልን የጥፋት መንገድን ተያይዘናል ማለት ነው። ስለዚህ የህብረተሰብ መሪዎች ትልቅ ተልዕኮ ሚሽን አለባቸው።
የሚቀጥሉት ተናጋሪ ዶክተር አሰግድ ሀብተወልድ፣ ቀድሞ የአዲስ አበባ ዩኒቨርሲቲ የተማሪዎች ማህበር ፕሬዚደንትና የኢዴፓ መድህን ማዕከላዊ ኮሚቴ አባል የነበሩ ናቸው። አሁን እዚህ በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ የምክክር አገልግሎት ይሰጣሉ። ኢትዮጵያና ኤርትራ ብዙ የሚጋሯቸው የባህል፣ የታሪክ፣ የኢኮኖሚ እንዲሁም ቅርሶች እንዳሏቸው ገልጸው ይህን ጥቅም ላይ ለማዋል ግን የመሪዎች ሚና አስፈላጊ ነው ብለዋል።
የወጣት የሴቶች የሃይማኖት እንደዚሁም አክቲቪስቶች ጋዜጠኞች የመሳሰሉት ማለት ከህዝቡ ቀረብ ያሉ ስለዚህ ከላይ ፖለቲካል ዊሉ ቢኖርም ከስር ያለው ኮሚኒቲ ሊደሮች ያንን እኩል የሚሆን ወይም በበለጠ ተነሳሽነት ውስጥ ከሌለ ድረስ የምንፈልገውን ግንኙነት ወደሚቀጥለው ሌቭል መውሰድ አይቻልም።
ግንኙነቶችን ወደ ላቀ ደረጃ ለማሳደግ ከመሪዎች በዋናነት የሚጠበቀው ራዕይ መሆኑን ዶክተር አሰግድ ገብረወልድ አስረድተዋል። የኤርትራና የኢትዮጵያ ግንኙነት ወደፊት ቢሻሻል ምን ጥቅም ያስገኛል የሚለውን ማሳየትም አስፈላጊ ነው ሲሉ አስረድተዋል። የስትራቴጂን ጠቃሚነት አስገንዝበዋል። በዋናነት ግን ለመተማመን የሚያበቃ ድብብቆሽ የሌለበት ግልጽ ውይይት አስፈላጊ ነው ብለዋል። የመጀመሪያው የውይይት ክፍል የመጨረሻ ተናጋሪ ወይዘሪት ሉሊት መስፍን ነበሩ። በሁለቱ ህብረተሰብ በኤርትራና ኢትዮጵያ መካከል እርቅ እንዲመጣ
በሁለቱ ህብረተሰብ መካከል እርቅ ለማምጣት ለወደፊት ሁለቱ ሀገሮች በሰላምና በወዳጅነት እንዲኖሩ የተወሰኑ ነገሮችን ማስተዋል አለብን ብዬ ገምታለሁ። ሁለቱም ህብረተሰብ አንዱ ለአንዱ ባዕድ አይደለም። ባህልም ሃይማኖትም አለን። እንዲያውም ከሚያራርቁን ነገሮች የሚያቀራርቡን ነገሮች ብዙ ናቸው ብዬ አምናለሁ። ታሪክንም መክዳት ኃጢአት ነው ብዬ ትልቅ ኃጢአት ነው ብዬ አምናለሁ። ምን ማድረግ አለብን? በመጀመሪያ ችግር መኖሩን እና የችግሩንም መንስኤ ማጥናት አክኖሌጅ ማድረግ ይኖርብናል። በእኔ እምነት ችግር እንዳለ መገንዘቡ ችግሩን ለመፍታት የምንወስደው ዋናው እርምጃ ነው ብዬ አምናለሁ።
አድማጮች፣ እስካሁን የሰማነው በአራት ከተከፈለው የዕለቱ የመወያያ ርዕስ አንዱንና የመጀመሪያውን ብቻ ነው። በክፍል ሁለት የቀድሞው በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮሆን፣ በኢትዮጵያ የቀድሞው የዩናይትድ ስቴትስ አምባሳደር ዴቪድ ሺን እንዲሁም ፕሮፌሰር መስፍን ወልደ ማርያም ይቀርባሉ። ሳምንት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበና ሁለተኛውን አጋማሽ ስርጭት ቀደም ሲል እንደሰማችሁት በርዕሰ ወሬዎቹ ከዛም ደግሞ ዲሞክራሲ በተግባር ፕሮግራም አሰምተን ጀምረናል። ወደሚቀጥለው እናልፋለን። እስክንድር ነጋ ተሸለመ። በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የዘንድሮው የፔን ካናዳ የሰብአዊ መብት ሽልማት ባለቤት ሆኗል። ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን ይፋ እንዳደረገው እስክንድር በነገው ምሽት በቶሮንቶ ካናዳ በሚካሄደው 36ኛው ዓለም አቀፍ የደራሲያን ክብረ በዓል መክፈቻ ላይም በሌለበት የዓመቱን የክብር ሽልማት ይጎናጸፋል። አሉላ ከበደ ማምሻውን የቡድኑን የኮሚኒኬሽንስ አስተባባሪ ብራንደን ዲ ክሪስን እና የእስክንድርን ባለቤት ሰርካለም ነጋን አነጋግረው ተከታዩን አጠናቅሯል።
ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን ፔን ኢንተርናሽናል አካል የሆነው ፔን ካናዳ ከዚህ ቀደም በእስር ላይ የሚገኙ አሊያም ወከባ የደረሰባቸውንና ለእንግልት የተዳረጉ በርካታ ታዋቂ ደራሲያንና ጋዜጠኞች በስራቸው መርጦ ለክብር አብቅቷል። በነገው ምሽት በቶሮንቶ ካናዳ በሚካሄደው ዓለም አቀፍ የደራሲያን ክብረ በዓል መክፈቻ ላይ ሽልማቱን በሌለበት በስሙ በሚገኙለት የፔን ኢትዮጵያ ወኪሎች አማካኝነት የሚቀበለው እስክንድር ነጋ ለመሆኑ እንዴት ለዚህ ክብር በቃ? የፔን ካናዳ የፕሮግራሞችና የኮሚኒኬሽንስ አስተባባሪ ብራንደን ዲ ኬሪስ ለሽልማቱ የሚያበቃቸውን ድርጅታቸው ለሽልማቱ የሚያበቃቸውን ደራሲያንና ጋዜጠኞች የሚመርጥባቸውን መመዘኛ ጨምረው ያስረዳሉ።
That writer is one of the cases that is monitored by Pen International. The writer is in prison.
የዚህ ጸሐፊ ጉዳይ የፔን ኢንተርናሽናል ኮሚቴ ሲከታተላቸው ከነበሩ ጉዳዮች አንዱ ነው። ኮሚቴው በየዓመቱ ከ800 እስከ 1000 የሚሆኑ የታሰሩ ማስፈራራትና ጥቃት የደረሰባቸውና የተገደሉም ጸሐፊዎችን ወይም ደራሲዎችን ጉዳዮች ይከታተላል እና በየሀገሩ የሚገኙ 150 የፔን አባላት ለእነዚህ ሰዎች መብቶች ዘመቻ እንዲያደርጉ ይጠየቃሉ። ስለዚህ ዋን ሂዩማኒቲ አዋርድ ወይም አንድ ሰብዕና ሽልማት ከእነዚህ ሁሉ እንዲህ ጎልቶ ለወጣ ጸሐፊ የምንሰጠው ሽልማት ነው።
የእስክንድርም ቢሆን እንዲሁ ነው ያሉት ዲኬሪስ። ስለ እስክንድር የሚያውቁትን ደግሞ እንዲህ ይላሉ።
Obviously Penn has been monitoring the case for quite some time and as you well know Mr. Nega has
እንደሚታወቀው ፔን ኢንተርናሽናል ጉዳዩን ለረጅም ጊዜ እየተከታተለው ነው። ሁላችሁም እንደምታውቁት እስክንድር በሕዝብ ጥቅም ጉዳዮች ላይ ኢትዮጵያ ውስጥ ድምፁን ከፍ አድርጎ የሚያሰማ በመሆኑ ቀደም ሲልም ለሰባት ጊዜ ያህል ታስሯል። ስለዚህ እንደኛ ላለ ቡድን ዘወትር ትኩረት ስቦ ያለ ሰው ነው። ዋናው የሚያሳስበን ነገር ግን ጸሐፊዎችን ለማፈን ብሔራዊ ጸጥታ ወይም ደህንነት የሚባለው ሰበብ እንደ መሳሪያ ሥራ ላይ እየዋለ ያለው ኢትዮጵያ ውስጥ ብቻ ሳይሆን በሌሎች የአፍሪቃ ሀገሮችና በዓለም ዙሪያም እየተስፋፋ መምጣቱ ነው። እናም እንዲህ አይነት አጋጣሚዎች ወይም ጉዳዮች ዘወትር ቀልባችንን ከፍ አድርገው የሚይዙ ናቸው። እኛ ሰላማዊ ናቸው ብለን ለምናምናቸው መንግሥትን የመተቸት ሥራዎችን ለማፈን የሚጣሉ እጅግ የተራዘሙ የእስራት ቅጣቶች ሲጀመር አንስቶና ዘወትርም የምንከታተላቸው ጉዳዮች ናቸው።
ዲኬሪስ ይቀጥላሉ። እስክንድር ስለተሸለመበት፣ ስለ ሰብአዊነት፣ ስለ ሰው ልጅ ክብር አለው ያሉትን ድንበር የተሻገረ እምነት በእስር ቤት ባሰማት ድምፁ በእስክንድር ቃላት እንዲህ ይገልጹታል።
In a letter from July 2011 when he'd been in prison,
እስክንድር ነጋ በአውሮፓ አቆጣጠር ጁላይ 2011 ወይም በኢትዮጵያ በሐምሌ 2003 ዓመተ ምህረት ሲያዝ እንዲህ ብሎ ጽፎ ነበር። ዲሞክራሲ የሰው ልጆች ሁሉ የጋራ መድረሻ፣ የጋራ ዕጣ ፈንታ ነው። ማስቀረት አይቻልም። ኤስኪሞም ሆንክ ዙሉ፣ ክርስቲያንም ሆንክ ሙስሊም፣ ነጭም ሆንክ ጥቁር፣ የበለጸግህም ሁን በማደግ ላይ ያለህ፣ ለሁሉም ሐቁ አንድ ነው። እናም ከረጅም ጉዞ በኋላ ኢትዮጵያ ከዕጣዋ ወይም ከመድረሻዋ ጋር ያላት ቀጠሮ እነሆ ደርሷል። ደርሰናል። ነፃ እንወጣለን።
የእስክንድርን የሽልማት ዜና ትንተርሰን የእስክንድርን ባለቤት በዚህ በዩናይት ስቴትስ የምትገኘውን ሰርካለም ነጋን አነጋግረናል። ሰርካለም ፋሲል፣ በቅድሚያ እንኳን ደስ ያለሽ። ባለቤትሽ እስክንድር ነጋ ፔን ካናዳ በመባል የሚታወቀው ለጸሐፊዎችና ለጋዜጠኞች መብት የቆመ ድርጅት 36ኛው ዓለም አቀፍ የጸሐፊዎች ወይም የደራሲያን ክብረ በዓል ላይ የዓመቱ በሰብአዊነት ለተሰየመው ሽልማቱ አሸናፊ አድርጎታል። እንኳን ደስ ያለሽ።
እንኳን አብሮ ደስታ አለን አሉላ። ይህ ደስታ የእኔ የእስክንድር ብቻ አይደለም። ኢትዮጵያ ውስጥ ያሉት የነጻው ፕሬስ አባላት፣ በስደትም ያሉት በተለያዩ ዓለማት ውስጥ ያሉ ጋዜጠኞች፣ እናንተ ጨምሮ የሁላችንም ደስታ ነው። እኔም እንኳን ደስ አላችሁ እላለሁ።
እስክንድር ከዚህ ቀደምም በርከት ያሉ ዓለም አቀፍ ሽልማቶችን አግኝቷል። በእስክንድር እስርና በተለይ በአሸባሪነት ተወንጅሎ 18 ዓመታት የተፈረደበትን የጋዜጠኞች ተሟጋች የሆኑ ድርጅቶች፣ የሰብአዊ መብት ተሟጋች ድርጅቶች ብዙ የጻፉበት ነው። እስኪ ዛሬ ወዳለበት ሁኔታ ውሰጅን። ሰርካለም፣ አንቺ በዚህ በዩናይት ስቴትስ ከልጃችሁ ጋራ መኖር ከጀመርሽ ጥቂት ጊዜ አስቆጥረሻል። ይሁንና አሁን እስክንድር ስላለበት ሁኔታ ምን የምታውቂው አለ?
እስክንድር ስላለበት ሁኔታ በየዕለቱ እከታተላለሁ። የሚጠይቁት ሰዎች ጋር ደውላለሁ። አንዳንድ መረጃዎች ይሰጡኛል። እስክንድር በአሁኑ ሰዓት በጤናውና በሞራሉ በጥሩ ሁኔታ እንደሚገኝ በተለይ በሞራሉ በጥሩ ሁኔታ እንደሚገኝ ያውቃለሁ፣ ሰምቻለሁ። ከዛ ባለፈ ግን 18 ዓመትን ፈርደውበት እርካታ ያልሰጣቸው እስክንድርን ጠዋትና ማታ በማሰቃየት ላይ እንደሆኑ እሰማለሁ። የጠያቂ ቁጥር ገድበውበታል። እስክንድር እንደ ማንም እስረኛ አይጠየቅም። ከሶስት ሰው ባልበለጠ ሰው አይጠየቅም ለ30 ደቂቃ። ከዛም ባሻገር የሚተኛበት ቦታ ላይ በአንድ ሌሊት ውስጥ 3 ጊዜ እየገቡ ፍተሻ እንደሚያካሂዱበት ሰምቻለሁ። ያሉትን የሚያነባቸውን የገቡለትን መጽሐፎች፣ ከዛም አልፎን የራሴ ያስገባሁለትን መጽሐፍ ቅዱሱን መነጠቁን ሰምቻለሁ። አንዳችም ነገር እንዳያነብ እስር ቤት ውስጥ ያሉትን ክፍል ውስጥ ያሉትን አልበቃ ብሏቸው እቃ እየዘረገፉ ወረቀት ነው በሚል እቃ ማስቀመጫ ካርቶኖችን ሁሉ እንደወሰዱበት፣ እንደውም እስክሪብቶ ይዞ ቢገኝ የሚል ትዕዛዝ ሁሉ እንደሰጡ ሰምቻለሁ። ይሄም እስክንድር በአንደበቱ የላከብኝ ነው። መጽሐፍ ቅዱሴን ቀሙ፣ በአንድ ሌሊት 3 ጊዜ እየገቡ ቤቴን ይፈትሻሉ ብሎ በአንደበቱ የላከብኝ ነው። በቤተሰቦች በኩል በዚህም ብቻ አልበቁም። ሰሞኑን የሰው ቁጥር ከመገደብ አልፈው ጥጋብ አስቸግሮታል በሚል ስንቅ ሳምንት አይሞላውም ከተወሰነ በላይ እንዳይገባለት አድርገው የመለሱበትም ሁኔታ እየሰማሁ ነው ያለው። እስክንድር የታሰረው ከአምስት ሰዎች ጋር ነው። አበበ ቀስቶ በሙስና ተጠርጥሮ የታሰረው ገብረዋድ፣ ኮሎኔል ጌታቸው ብርሌ የሚባሉና መላኩ ተፈራ ከሚባሉ ሰዎች ጋር ነው። በግሩፕ ነው ምግብ የሚገባላቸው። የእስክንድር ተራ ዛሬ ሆነ አራቱንም የሚያካትት ምግብ አንዴ ነው የሚገባው። የሌላው ሰው ተራ ሆነ ደግሞ ሌላውንም የሚያካትት፣ ምክንያቱም ከርቀቱ አንጻር ቀን በቀን ስንቅ ማድረስ ስለማይቻል ያንን ስንቅ ነው ቤተሰቦቻችን ይዘው ሄደው ጥጋብ አስቸግሮታል ብለው የመለሱባቸው እና አሁንም እስር ቤት ውስጥ ያሉት እስር ቤት ውስጥ ያለው ወንጀል የሚሰራበት ግስ ማብቂያም የለው ያበቃም አይደለም ያለው።
ተርካለም ፋሲል፣ በእስር ላይ የሚገኘው ባለቤትሽ እስክንድር ነጋ በዜናው ቀደም ብለን እንደገለጽ ነው ፔን ካናዳ በመባል የሚታወቀው የደራሲያንና የጋዜጠኞች ማህበር የዘንድሮ የሰብአዊነት ተሸላሚ አድርጎታል። የሚሰሙ ለውጥ የሚኖርባቸው ሁኔታዎችም ካሉ መልሰን እናገኝሻለን። ለአሁኑ በድጋሚ እንኳን ደስ ያለሽ፣ እግዜር ይስጥልኝ። ተርካለም
እንኳን አብረው ደስ አለን። እግዜር ያክብርልኝ። በጣም አመሰግናለሁ።
አድማጮች፣ ከዚህ ቀደም ብሎ ከተሰማው ዝግጅት ጋር የተያያዘ ቀሪ ውይይት በራዲዮ መጽሔት ፕሮግራማችን እንደምናቀርብ ከወዲሁ እናሳስባለን። አሁን ወደ ተከታዩ ቅንብር ነው የምናልፈው፣ ሴቶችና ቤተሰብ።
አዲስ አበባ ውስጥ ዛሬ የተከፈተው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ለሀገር ውስጥና ለውጭ ባለሀብቶች ሰፊ የስራ እድል እንደሚከፍት ተገልጧል። ቀደም ሲል በዘገባም መለስካቸው ሄዶበታል። መክፈቻውን ተከታትሎ ለአብይ ርዕስ ቅድም የዘገበልን መለስካቸው አመሀ በመስኩ የተሰማሩ የኤግዚቢሽኑ ተሳታፊን አነጋግሯል። ወይዘሮ ሳሌም ካሳሁን ይባላሉ። ድርጅታቸውን በማስተዋወቅ ይጀምራሉ።
ድርጅታችን ሳሌም ዲዛይን ይባላል። በእኔና በባለቤቴ የተመሰረተ ፒኤልሲ ነው። ስንመሰርተው አላማችን የነበረው እደ ጥበባትን ለማስተዋወቅ። ኢትዮጵያ ብዙ ጥሩ ቆንጆ ቆንጆ የሆኑ እደ ጥበባት አሏት። ሁላችንም በእደ ጥበብ ነው የኖር ነው። እያንዳንዳችን ቤት ሸክላ አለ፣ እያንዳንዳችን ቤት ጋቢ አለ፣ እያንዳንዳችን ቤት ሰፌዳ አለ። ዓለም ግን ያንን አያውቅልንም፣ ምክንያቱም ራሳችንን የምንጠቀምበት ከጓዳ ስላልወጣ ማለት ነው። ከጓዳ ወጥቶ ከተማ ቢገባ እንደዚህ አይነት ቦታ ቢታይ ግን የሚወዳደርና የሚልቅ እቃ አለን ብለን ስለምናምን በዛ ነው አንዱ መነሻችን። ሁለተኛው ደግሞ እነኚህ እደ ጥበባትን የሚሰሩት ባለሙያዎች በሙሉ ገቢ እንዲያገኙ እንዲሰሩ ብዙ ጊዜ በተረጅነት ሰርተናል እና እኔም ባለቤቴ በተለይ በእርዳታ ሰጪ ድርጅቶች ውስጥ ብዙ አመት ሰርቷል እና ለእኛ ህዝብ ለእኛ አገር መንገዱ ክብር ያለው ስራ ነው ብለን ስለምናምን ከዛ መነሻ በማድረግ ይህንን አሳድገናል። ቀስ በቀስ ያደገ ስራ ነው።
መቼ ነው የጀመራችሁት?
ህጋዊ ሆነን ከጀመር ነው 8 ዓመታችን ነው። ከዛ በፊት ግን እንደ ሆቢ ከቤት እንሰራው ነበር። ይሄ አለ እዛ ጋም ደሞ አለን። ይሄ የቤት ማስጌጫ ነው። ይሄ ሆም ዲኮር ከሚባለው አንጻር ምንጣፍ አለ፣ የቤት ሰፌዶች አሉ፣ የግድግዳ ብዙ አለ።
የአንገት ልብስ ይመስልም አለ
እዛ ደግሞ አለ። የአንገት ጌጦችም አሉ፣ በድንጋይ የተሰሩም አሉ። እዛ ጋር ደግሞ ሌላ ስታንድ አለን እና እሱንም እንሰራለን። አሁን እኛ የምንሰራው በጌጣጌጥ በባስኬት እና በሽመና ዙሪያ ነው።
በሽመና ዙሪያ እንግዲህ ብዙ እንደ ኢንዱስትሪ ወይም እንደ ፋብሪካ ብዙ ጉልበት የሚፈልግ ስለሆነ ስራ ይፈጥራል የሚል እምነት ስላለ ነው የምጠይቀው። ምን ያህል ሄዳችኋል በዚህ ረገድ በሽመና?
በሽመና ብዙ መሄድ ይቻላል፣ ሄደናል ብለን እናምናለን። ሽመናው የነበረ ነው ከኛ ጋራ። እኛ ምንድን ነው አዲስ ምንጨምርለት? አዲስ ከለሮች፣ አዲስ ሀሳቦች፣ አዲስ ዲዛይኖች፣ አዲስ አገልግሎቶች ነው ምንጨምርለት እንጂ ሞያው የኛ አይደለም። ሞያው የሸማኔዎቹ ነው፣ የህዝቡ ነው። አዎ የቆየ ነው። ንብረትነቱ የኢትዮጵያ ህዝብ ነው። ግን እኛ ምንድን ያደረግ ነው እችኛዋን ከለር እንዲች ብናረጋት ወይ እችኛዋን እንዲህ ብናረጋት እናሻሽላትና ከጓዳ ወጥታ ሳሎን ትገባለች የሚል ሀሳብ ይዘን የተነሳ ነው እንጂ የተለየ ነገር የለውም። አሁን ደግሞ ሰዓቱ ጥሩ ነው። ብዙ ሰው በዚህ ዙሪያ እየተሰማራ ነው። አሁን ታዩታላችሁ እዚህ በሽመና ዙሪያ እና ያ ራሱ አንድ ላይ ነው የሚያድግ ያለው። ብዙ ጊዜ የተረሳው ሙያ አሁን ሁሉም ስለሚነካካው ያለ እያደገ ነው ያለው። በምንጣፍ መልክ ይመጣል፣ በመጋረጃ መልክ ይመጣል።
ይህን የሽመናውን ስራ እንዳሉት የቆየ ከሀገሩ ጋር የኖረ ነገር ነው ጥበቡም ምኑም። ይህንን በአንድ ደረጃ ከፍ ለማድረግ የእናንተ ድርጅት ምን እያሰበ ምን እያደረገ ነው? የተካከሱኝ ነገር አለ ግን እንደው ሰፋ ባለ መንገድ ለማቅረብ
እደ ጥበቡ እኔ እንግዲህ ምን ብዬ አምናለሁ፣ የራሴ እምነት ነው ይሄ። አንድ ሸማኔ በእጁ ሲሰራ ጥበብ በራሱ ሲለቅም ከአእምሮ እያወጣ ዲዛይኖችን ሲሰራ እላዩ ላይ ነው ያለው ሙያው ማለት ነው። ያንን ሜካናይዝ ካረግ ነው ያንን ዱዝ አረግ ነው ማለት ነው። ስለዚህ እኔ ሜካናይዝድ የሚሆነው ላይ ደጋፊ አይደለሁም። ቢኮዝ ኢሚዲየትሊ መሽኑ ነው የሚሰራ ያንን ማሽኑ ፕሮግራም ዲሆንና ያንን ሰውየው ጭንቅላቱ ላይ የነበረውን ነገር ማሽኑ ይሰራዋል። በአንድ ጊዜ 130 ይተፋል ማለት ነው። ሸማኔው ግን ቁጭ ብሎ ከአእምሮ ዲዛይን እየፈጠረ ዳይመንድ ላርገው ወይ ስኩዌር ላርገው ወይ መስቀል ላርገው ወይ ምን ላርገው ወይ ብሎ ሲፈጥር ግን ያ ትልቅ ጊፍት ነው ብየ ነው ማምነው። እና ያንን ማዳበር ነው ያለብን ብየ ነው ማምነው። አክቹአሊ
ይሄን አሁን ያሉትን ነገር እንዳለ ሆኖ ታዲያ እንዴት በኢንዱስትሪ ደረጃ ከፍ ማድረግ ይቻላል? አይከብድም?
የባህላዊ ሽመና በኢንዱስትሪ ደረጃ ከፍ ማለት አለበት ወይ? እናምናለን ወይ? እንደዛ ብለን ነው እኔ ጥያቄ መሆንስ አለበት ወይ? ጨንቻ አካባቢ አንድ ትልቅ ብሔረሰብ አለ፣ ማለት ህዝብ ያለ ሽመና የሚችሉ ሜካናይዝድ መሆን አለበትና እነሱ ስራ ማጣት አለባቸው? አይ ዶንት ቲንክ ሶ። እኔ እንግዲህ የራሴን ነው የምናገር ያለሁት፣ ሌላ ሰው የተለየ አመለካከት ሊኖረው ይችላል። ግን ይኸው እንደሚያዩት ስንት ቆንጆ ቆንጆ ጥበቦች አሉ። እነዚህ ቆንጆ ቆንጆ ጥበቦች የሚመጡት ከጭንቅላታቸው ነው። አንድ ሸማኔ ቁጭ ብሎ መልቀሚያ ይዞ እየለቀመ ክር እየቆጠረ ነው ዲዛይን የሚያወጣው። አይን ስራለን ስንለው አይን ይሰራል። አንበሳ ስራ ሲባል አንበሳ ይሰራል። ኦፍ ኮርስ ሜካናይዝድ ማከነ ይሰራል። ግን ያ ሰውዬ ግን የሱ ልጅም የልጅ ልጅም ያንን አያገኙትም ማለት ነው።
ስለዚህ በርሷ አስተሳሰብ ይሄ ነገር መቆየትና መያዝ ያለበት ምናልባትም እስከመጨረሻው መዝለቅ ያለበት ነው ብለም
አምናለሁ። ደሞ ከዚህ ቀደም በጥሩ አጋጣሚ ኖሮ ህንድ ሄደን ነበር። ህንድ ሽመና ላይ እና እደ ጥበብ ዙሪያ ላይ ሆነ ብለው ኢንስቲትዩት አቋቁመው ይሰራሉ። ያንን ልንጎበኝ ነው የሄድነው ከዚህ። እና ምንድነው ተምሬ የመጣሁት ሁሉም ነገር ሜካናይዝድ መሆን የለበትም። እደ ጥበብም እንደ እደ ጥበብ ራሱን የቻለ ሞያ ሆኖ ሰው ሊሰለጥንበት ይችላል። የጠራ ስራ ሊሆን ይችላል። በእጅ የተሰራ ነገር እኮ እንደውም የተወደደ ነው አይደል እንዴ? ሃንድሜድ ተብሎ የከበረ ነገር ነው አይደል? ያንን ለምን አናዳብረውም እኛ ነው የኔ አመለካከት።
በጣም አመሰግናለሁ።
አድማጮች፣ አሁን የፕሮግራም ማሳሰቢያ።
ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሰሞኑን ለአገር ውስጥ መገናኛ ቅርጽ ማይክሮፎን የተቋርጦ ነው በሰጡት ቃለ ምልልስ ፓርቲያቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማለት ነው ፓርቲያቸው ኢህአደግ በቅርቡ ባካሄደው ጠቅላላ ጉባኤ ከሀገር ውስጥና ከውጭ ሀገር መገናኛ ብዙሃን ጋር በመተባበር ለመስራት መወሰኑን ተናግረዋል።
ጋዜጠኞች የሙያውን መሪ ተከትለው ከሰሩ ወይም እስከሰሩ ለመተባበር ችግር አይኖርብንም ነው ያሉት። ውሳኔው ጠቃሚ መሆኑንና በተግባር ተፈጽሞ ለማየት እንደሚጓጉም አንዳንድ ጋዜጠኞች አመልክተዋል።
ኢትዮጵያ ውስጥ የተሟላ የነጻ ፕሬስ እንዲኖር ከመንግስት ወይም ጋዜጠኞች ማሟላት ያለባቸው ምንድን ናቸው? ገዢው ፓርቲ የገባው ቃል በስራ እንዲተረጎም እነዚህንና መሰል ጥያቄዎችን እንዲመልሱልን ሶስት ጋዜጠኞችን ለጥያቄው መልስ ጋብዘናል።
ጋዜጠኛውን ዑመር ረዲን ለተለያዩ የመገናኛ ብዙሀን ያገለገለና አሁን በኢትዮጵያ የስፓኒሽ ቋንቋ ዜና ወኪል፣ ታምራት ገብረ ጊዮርጊስ የፎርቹን ጋዜጣ ማኔጂንግ ኤዲተር ጌታቸው ወርቁ፣ በቅርብ ዓመታት የተቋቋመው የሳምንታዊ ኢትዮ ምህዳር ዋና አዘጋጅ በአገር ውስጥ ስላለው የጋዜጠኝነት ስራ ችግርና ተስፋ ለጥያቄዎቻቸው መልስ ይሰጣሉ።
የእኛው የአዲስ አበባው ዘጋቢ እስክንድር ፍሬውና ትዝታ በላቸው ከዚህ ያዋዩቸዋል። በአገር ውስጥ በነጻ ፕሬስ ዙሪያ ያላቸውን ጥያቄ በስልክ ቁጥር 202-205-9942 የውስጥ መስመር 14 በኢሜይል ደግሞ horn@voanews.com ወይም ፌስቡክ ላኩልን። የጥያቄያችሁ መልስ ክፍል አንድ የፊታችን አርብ ይቀርባል። ሰፋ ያለውና ሁለተኛው ደግሞ ቅዳሜ። ፈጥናችሁ ጥያቄዎቻችሁን ላኩ።
አሁን ጥያቄዎቻችሁን ፈጥናችሁ ላኩልን። አድማጮች፣ ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ናቸው። አዲሱ እንግዳ አለን ስቱዲዮችን ውስጥ።
አዎ፣ የሐዲስ ኪዳኑ ሊቅ በተደጋጋሚ በተለያዩ ፕሮግራሞች እንግዳችን የነበሩት መጋቢ ሐዲስ እሸቱ ሰሞኑን እዚህ ዋሽንግተን ነበሩ። ዛሬ ደግሞ ስቱዲዮ ብቅ ብለዋል።
እንኳን ደህና መጡ።
እንኳን ደህና ቆያችሁኝ። እንኳን ስላገኘኋችሁ ደስ ብሎኛል።
እኛም ስላገኘነው ደስ ብሎናል። አዲሱ ትንሽ ብናወጋቸው ደስ ባለን። ሰዓታችን ያለቀ መሆኑን አቀናባሪያችን እያመለከተች ነው። ግን እሁድ ከእኛ ጋር ቀጠሮ አላቸው። በእሁድ ምሽት በራዲዮ መጽሔት ጥሩ ወግ እንደሚጠብቃችሁ ከወዲሁ ለማስታወስ ወይም ለማስታወቅ እንወዳለን። እንኳን ደህና መጡ በድጋሚ።
እንኳን ደህና ቆያችሁን በድጋሚ።
እግዚአብሔር ይስጥልን። አድማጮች የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። The Voice of America. Yo.